ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
House of Representatives moving forward with an official impeachment inquiry. I'm directing our six committees to proceed with their investigations under that umbrella of impeachment inquiry. The president must be held accountable.
የተወካዮች ምክር ቤት በኦፊሴል ፕሬዝዳንቱን ሊያስከስስ የሚችል ጥፋት ካለ ምርመራ ጀምሯል። ስድስት ኮሚቴዎቻችን በክስ ጥናት መሰረት ምርመራ እንዲጀምሩ መመሪያ ሰጥቻለሁ። ፕሬዝዳንቱ ተጠያቂ መሆን አለባቸው። ማንንም ቢሆን ከህግ በላይ ሊሆን ከቶ አይችልም።
These funds were paid. They were fully paid. But my complaint has always been and I withhold again and I'll continue to withhold until such time as Europe and other
ገንዘቡ ተከፍሏል። ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌ የምምለው ሌላም ጊዜ የምደግመው ነገር አውሮፓና ሌሎች ሀገሮች ለዩክሬን ማዋጣት ያለባቸውን እስከሚያቀርቡ ድረስ ገንዘቡን ማዘግየት ተከትላለሁ። ምክንያቱም ማድረግ ያለባቸውን እያደረጉ አይደለም።
የቀደሙት ዲሞክራቷ የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እርሳቸውን ተከትሎ የሰማችኋቸው ደግሞ ፕሬዚዳንት ዶናልድ ትራምፕ ናቸው። ፕሬዚዳንት ትራምፕን ለመክሰስ የሚያስችል ጥፋት ካለ የማጣራት ስራ በኦፊሴል መጀመሩን ትላንት አስታውቋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ርዕሰ ወሬዎችን እናስከትል።
ባለፈው 2011 ዓመተ ምህረት በተለያዩ ክልሎች በተፈጠሩ ግጭቶች ተሳትፈዋል ብሎ የጠረጠራቸውን ከ1300 በላይ ሰዎች መክሰሱን ጠቅላይ አቃቤ ሕግ አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዩክሬኑ ቮሎዲሚር ዘሌንስኪ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያሳየው የዩክሬን ባለስልጣናት ምክትል ፕሬዚደንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል የሚሉትና ሌሎችም አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ መስከረም 14 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጅት ታየነን። ንጉሡ ታምሬ ፕሮግራሙን ይመራል። አሁን ወደ ምሽቱ የዓለም ዜና እንሻገራለን። ባለፈው 2011 ዓመተ ምህረት በተለያዩ ክልሎች በተፈጠሩ ግጭቶች ውስጥ ተሳትፈዋል ብሎ የጠረጠራቸውን ከ1300 በላይ ሰዎች መክሰሱን የኢትዮጵያ ጠቅላይ አቃቤ ሕግ አስታውቋል። በግጭቶች ከ1000 በላይ ሰዎች እንደተገደሉና በቢሊዮን ብር የሚገመት ንብረት መውደሙን ያወሳው ጠቅላይ አቃቤ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑት ሰዎች ፖለቲካዊ ምልከታቸውንና የብሔር ማንነታቸውን እንደ ከለላ በመጠቀም ከሕግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
የኢፌድሪ ጠቅላይ አቃቢ ሕግ የተሸኘውን ዓመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓ ም በበርካታ ኢትዮጵያውያን ደጅ ሰቆቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀለዋል።
በሁሉም ክልሎች በተፈጠረው ሁከትና ብጥብጥ ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን በሌላ በኩል ደግሞ 1393 ሰው ቀላልና ከባድ የአካል ጉዳት ደርሶበታል። ከአካባቢ መፈናቀልን፣ የንብረት ውድመትን እዚህ በርካታ ግምት በተለይም እስከ 2 ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው ያለው።
አቶ ዝናቡ ቱሉ ናቸው የኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምፅ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከነዚህ መካከል በቁጥጥር ስር የዋሉት 645 እንደሆኑ፣ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ መልከታቸውና የብሔር ማንነታቸውን ከለላ አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሰርቼ አይደለም የዚህ ብሔር አባል ስለሆንኩኝ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩኝ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩኝ ነው፣ እኔ እንደዚህ ስለሆንኩኝ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጦ ለመደበቅ የሚደረገው ሙከራዎች ቀላል አይደለም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን ለህግ ማቅረብ ጉዳይ ላይ ራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይሄ ትልቅ ፈተና እና ተግዳሮት ሆኖ ነው የባለፈው አመት ያለፍ ነው።
በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ፣ የህግ ክልላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው።
የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልጽ የሚያስቀምጣቸው ጉዳዮች ስላሉ እሱን በጥብቅ ዲስፕሊን የማክበር ዓለም አቀፍ ኢትዮጵያ የተቀበለቻቸውን በተለይ ሰብአዊ መብት ከማክበር አንጻር ያሉትን ድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው የጀመርነው።
አቶ ዝናቡ ቱሉ በአዲሱ አመት ቀሪ ተጠርጣሪዎችን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ ተሰጧቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ ባለፈው ሐምሌ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያመለክተው የዩክሬን ባለስልጣናት የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል። ዲሞክራቶች ሲናገሩ ፕሬዝደንቱ የዩናይትድ ስቴትስን የውጭ ፖሊሲ ለራሳቸው ፖለቲካ መጠቀሚያ አድርገውታል የሚለውን ስጋታችንን የስልክ ውይይቱ ሰነድ አረጋግጦታል ብለዋል። ፕሬዝደንት ትራምፕ ግን ትክክል ያልሆነ አንድም ነገር አልተናገርኩም ብለዋል። ዛሬ በርካታ ሪፐብሊካን የምክር ቤት አባላት ሰነዱ ምንም በወንጀል የሚያስጠይቅ ነገር አልያዘም በማለት ለፕሬዝደንቱ ተከራክረዋል። ፕሬዝደንት ትራምፕ ዛሬ ጠዋት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጋዜጠኞች በሰጡት ቃል ይሄ የስልክ ጥሪ ጉዳይ ተቀናብሮ በቀረበበት መልኩ ልክ ከገሃነመ እሳት የተደወለ ስልክ ጥሪ ተደርጎ ነው የቀረበው፣ ይኸው እንደሚታየው ግን ምንም የሌለው ባዶ ነገር ነው ብለው ውዝግቡን የፈጠሩት ምግባረ ብልሹ ጋዜጠኞች ናቸው ሲሉ ወንጅለዋል። በዩናይትድ ስቴትስ ኮንግረስ ዲሞክራቷ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያስችል ጥፋት ይኖር እንደሆነ የማጣራት ስራ በይፋ መጀመሩን ትናንትና አስታውቀዋል። የዩክሬን ርዕሰ ብሔር ለፕሬዝደንትነት በሚወዳደሯቸው ጆ ባይደን ቤተሰብ ላይ ምርመራ እንዳያካሂዱ ፕሬዚደንት ትራምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ እንዲጠራ ጥሪ አቅርበዋል። በአብይ ርዕስ ዝርዝሩን የምናቀርበው ይሆናል። ፕሬዝደንት ትራምፕ ትናንትና በመንግስታቱ ድርጅት 74ኛው ጠቅላላ ጉባኤ ላይ ባሰሙት ንግግር ኢራንን ቀንደኛ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራኑ ፕሬዚደንት ሐሰን ሩሃኒ ተራቸውን ለጠቅላላ ጉባኤው ንግግር አድርገዋል። ማዕቀቦቹ እስከቀጠሉ ድረስ ከዩናይትድ ስቴትስ ጋር አንደራደርም ነው ያሉት። አንድ ጊዜ ማዕቀብ ላይ ያለን ድርድር ውስጥ ገብተናል። ይሄን ደግሞ እንደገና አንደግመውን። ማዕቀቡን አቁሙ፣ ወደ ገባችሁት ቃል ተመለሱ፣ ያኔ ንግግሩ እንደገና ሊከፈት ይችላል ብለዋል ሩሃኒ። ዩናይትድ ስቴትስ የኢራንን የኒውክሌር መርሃ ግብር ለመቆጣጠር ከተደረሰው ዓለም አቀፍ ስምምነት ከወጣች በኋላ በዋና የኢራን የነዳጅ ኢንዱስትሪ ላይ ያነጣጠሩ ማዕቀቦችን ደንግጋባታለች። ከዚያ ወዲህ ኢራን የተቀሩት የስምምነቱ ፈራሚዎች በተለይም ማዕቀቡን ለማስነሳት የሚጠበቅባቸውን አላደረጉም ብላ በመወንጀል በስምምነቱ የተጣሉባትን ገደቦች ተላልፋለች። ሩሃኒ በንግግራቸው ዩናይትድ ስቴትስ የጣለችብን ማዕቀብ ምህረት የለሽ የኢኮኖሚ ሽብርተኝነት ነው ብለው መካከለኛው ምስራቅን ከመፈራረስ አፋፍ ላይ አድርሰዋል ብለዋል። ሌሎች መሪዎች የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና የጀርመኗን ቻንስለር አንገላ መርክልን ጨምሮ በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ፕሬዚደንት ትራምፕና ፕሬዚደንት ሩሃኒ ከጠቅላላ ጉባኤው ጎን ተገናኝተው እንዲነጋገሩ ሲወተውቱ ቆይተዋል። ጥረታቸው ግን እስካሁን አልተሳካም። ፕሬዚደንት ትራምፕ እነሱም አሉ እኛም አለን፣ በዚያ ላይ ግን እስካሁን አልተስማማንም ነው ያሉት። ሩሃኒ ለመነጋገር ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ነገር ግን ፕሬዚደንት ትራምፕ የጣሉብንን የኢኮኖሚ ማዕቀብ ከሰረዙ ብቻ ነው የምንነጋገረው ማለታቸው ተጠቅሷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየ ነን።
በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ለኤፍኤም ሬዲዮ አድማጮቻችን የአሜሪካ ድምፅ የሚያስተላልፋቸው በወቅታዊ አገር አቀፍና ዓለም አቀፍ ጉዳዮች ላይ ያተኮሩ ዘገባዎች እንዲሁም ውይይቶች፣ ልዩ ልዩ ቁም ነገር አዘልና አዝናኝ ፕሮግራሞች በአሃዱ ሬዲዮ ኤፍኤም 94.3 በጥራት ይደመጣሉ። አሁን ወደ ዕለቱ አብይ ርዕስ ነው የምናመራው።
ዲሞክራቷ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያበቃ ጥፋት ካለ የማጣራት ስራ በኦፊሴል መጀመሩን ትናንት አስታውቀዋል። ፕሬዚደንቱ በመጪው ዓመት በሚካሄደው ፕሬዚደንታዊ ምርጫ የውጭ መንግስትን እርዳታ ጠይቀዋል የሚል ወሬ በተሰማበት ወቅት ነው ጥናቱ የተጀመረው። የዩክሬን ርዕሰ ብሔር ለፕሬዚደንትነት በሚወዳደሯቸው ማለትም ፕሬዚደንት ትራምፕ ጋር በሚወዳደሩት ጆ ባይደን የቀድሞው ምክትል ፕሬዚደንት ቤተሰብ ላይ ምርመራ እንዲያካሂዱ ትራምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ ይመስረት እያሉ ጥሪ አቅርበዋል። የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ዘገባ አጠናቅራለች። አዳነች ፍሳዬ ታቀርባለች።
ናንሲ ፔሎሲ ተጀመረ ስላሉት የክስ ጥናት አስታውቀዋል።
The House of Representatives is moving forward with an official impeachment inquiry.
የተወካዮች ምክር ቤት በኦፊሴል ፕሬዝደንቱን ሊያስከስስ የሚችል ጥፋት ካለ ምርመራ ጀምሯል። ስድስት ኮሚቴዎቻችን በክስ ጥናት መሰረት ምርመራ እንዲጀምሩ መመሪያ ሰጥቻለሁ። ፕሬዝደንቱ ተጠያቂ መሆን አለባቸው። ማንም ቢሆን ከሕግ በላይ ሊሆን አይችልም።
ፕሬዝደንት ትራምፕ የክስ ሂደት የገጠማቸው አራተኛ የዩናይትድ ስቴትስ ፕሬዝዳንቶች ወደ መሆን አንድ እርምጃ ተጠግተዋል። ለዩክራይን እንዲሰጥ በምክር ቤት የጸደቀውን የገንዘብ ረድኤት ማዘግየታቸውን ፕሬዝዳንቱ አልካዱም።
ገንዘቡ ተከፍሏል፣ ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌ የምለው ሌላ ጊዜ የምደግመው ነገር አውሮፓና ሌሎች ሀገሮች ለዩክራይን ማዋጣት ያለባቸውን እስከሚያቀርቡበት ጊዜ ድረስ ገንዘቡን ማዘግየት እቀጥላለሁ። ምክንያቱም ማድረግ ያለባቸውን እያደረጉ አይደሉም።
ፕሬዚደንት ትራምፕ ከዩክራይን ፕሬዚደንት ጋር በስልክ የተናገሩት ነገር ያሳሰበው ዜጋ ይህን ወሬ ለሚመለከተው ክፍል ማቅረቡ እንደተሰማ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አባላት በፕሬዝዳንቱ ላይ ክስ መመስረት እንደሚፈልጉ አስታውቀዋል። ዲሞክራቱ የምክር ቤት አባል ጆን ሉዊስ
We cannot delay. We must not wait. Now is the time to act.
ጉዳዩን ማዘግየት አንችልም። መጠበቅ የለብንም። እርምጃ መውሰድ ያለበት ጊዜው አሁን ነው።
ፕሬዝዳንቱ የሚያደርጓቸው ነገሮች ለክስ ይበቁ እንደሆነ ለወራት ያህል ሲከራከሩ የቆዩት ዲሞክራቶች የአሁኑ ወሬ ሲታከልበት ስጋታቸው ከፍተኛ ደረጃ ላይ ደረሰ ማለት ነው። ዲሞክራቱ ቶም ማሊኖቭስኪ ያብራራሉ።
ብዙ አይን ያወጡ ምግባሮች ሲፈጸሙ ቆይተዋል። ከዚህ ጋር የሚነጻጸር ነገር የለም። በመሰረቱ አሁን ተመሳጥር ያለው የት ትደርሳላችሁ እያሉን ነው ፕሬዚዳንቱ።
የፕሬዚዳንት ትራምፕ ደጋፊ የሆኑት የተወካዮች ምክር ቤት የውሁዳን ሪፑብሊካውያን መሪ ኬቪን መካርቲ ናንሲ ፔሎሲ ሊወስኑ አይችሉም ይላሉ።
She cannot unilaterally decide we're in an impeachment inquiry. What she said today
እርሳቸው ራሳቸው ብቻ ለክስ የሚያበቃ ጥፋት ካለ ምርመራ ጀምረናል ሊሉ አይችሉም። ዛሬ የተናገሩት የሚያመጣው ለውጥም አይኖርም።
የዩናይትድ ስቴትስ የሕግ መወሰኛ ዲሞክራት አባላትም ትራምፕ ከዩክራይን ፕሬዚደንት ጋር በስልክ የተነጋገሩት ነገር ይፋ እንዲደረግ ግፊት አድርገዋል። ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን
ፕሬዝዳንቱ የቀረበላቸውን ትዕዛዝ የማያከብሩ ከሆነ የምክር ቤቱን ሥራ ማሰናከሉን ሕጉን መጣስ ከቀጠሉ ለምክር ቤቱ ክስ እንዲመሰረት የሚያስችል ጥፋት ካለ ምርመራ ከማካሄድ በስተቀር ሌላ አማራጭ አይኖረውም። ይህ በጣም ያሳዝናል። ነገር ግን ፕሬዝዳንቱ በራሳቸው ላይ ያመጡት ችግር ነው።
አብዛኞቹ አሜሪካውያን የፕሬዝዳንቱን መከሰስ ባይደግፉም እንኳን በብሔራዊ ደህንነት ላይ የሚደርስ ቀውስ መላ አሜሪካውያንን ማሳሰብ አለበት ይላሉ ዲሞክራቷ የተወካዮች ምክር ቤት አባል ኢልሃን ኦማር።
I don't think a president should withhold aid from a country to get dirt on his opponents. That is unconstitutional.
ፕሬዝዳንቱ የተቃዋሚዎቻቸውን ጥፋት ለማግኘት ሲሉ ለአንድ ሀገር መሰጠት ያለበትን ገንዘብ ማዘግየት ያለባቸው አይመስለኝም። ይሄ ህገወጥ ተግባር ነው። እኛም ይሄን ግልጽ ምናደርግበት እድል አግኝተናል።
የዩናይትድ ስቴትስ የተወካዮች ምክር ቤት ለመክሰስ የሚቻል ከሆነ ምርመራ ማድረጉን ይቀጥላል። የምክር ቤት የስለላ ክፍሎች ደግሞ ሚስጥሩን ካወጣው ሰው ዝርዝር ሁኔታውን በያዝነው ሳምንት ለመስማት ተዘጋጅተዋል።
ለመጽሔት ክፍለ ጊዜ ወደ ተሰናዱት ወደ ተቀሩት ዘገባዎች ስናልፍ በቦረና ዞን አሬሮ ወረዳ የመንግስት የጸጥታ ኃይሎችን ጨምሮ 5 ሰዎች በአካባቢው በሚንቀሳቀሱ ታጣቂዎች መገደላቸውን የዞኑ ባለስልጣናት አስታውቀዋል። የዞኑ አስተዳዳሪ አቶ ጉዮ ገልገሎ ለአሜሪካ ድምጽ በሰጡት ቃል ባለፈው ቅዳሜ በታጣቂዎች በተፈጸመው በዚህ ጥቃት የመከላከያ ኃይል አባላትና አንድ የመጀመሪያ ደረጃ ትምህርት ቤት ተማሪ ይገኙበታል። ለዝርዝሩ ገልሞ ዳዊት።
ባለፈው ቅዳሜ በቦረና ዞን የታጠቁ ኃይሎች ባደረሱት ጥቃት የመከላከያ ኃይልን ጨምሮ 5 ሰዎች መገደላቸው ታውቋል። የቦረና ዞን አስተዳዳሪው አቶ ጉዮ ገልገሎ ለአሜሪካ ድምጽ ድርጊቱን ጸረ ሰላም ኃይሎች የወሰዱት እርምጃ ነው ሲሉ ኮንነዋል።
አናሬሮ ናኖ ገንደሮቶት ይወልቀበቴ ይዳኒ
አሬሮ ወረዳ አሮት ቀበሌ ማህበር ውስጥ በህብረተሰባችን ላይ ጉዳት ደርሷል። የሰዎች ህይወት ጠፍቷል። አንድ ተማሪ እንዲሁም የጸጥታ ኃይል አባላት ህይወታቸውን ካጡት መካከል ናቸው። የተፈጸመው ያጭካኔ ነው። በኦሮሞ ህዝብም ሆነ በሀገሪቱ ተቀባይነት የለውም። መወገዝ አለበት።
አቶ ጉዮ መሞታቸው ከተነገረው የጸጥታ ኃይሎች ውስጥ በአካባቢው የሰላም ማስከበር ስራን ሲያግዙ የነበሩ የኢትዮጵያ መከላከያ ኃይል አባላት መሆናቸውን ገልጸዋል። አካባቢው ከጎረቤት የጉጂ ዞኖች ጋር የሚዋሰን ስለሆነ የዞኑ አስተዳደር ከሁለቱ ጉጂ ዞኖች አስተዳደሮች ጋር የአካባቢውን ሰላም ለማስጠበቅ እየሰራ መሆኑንም ተናግረዋል።
እንዲህ አይነት መሰል ግድያ በሚፈጸምበት ቦታ አሁን ሰዎች በቁጥጥር ስር መዋላቸው አይቀርም። በግድያው በመሳተፍ የተጠረጠሩ ሰዎች ተይዘው በሕግ አንጻር የሚጠየቁ ይሆናል። እስካሁን በቁጥጥር ስር የዋሉ ሰዎችን ቁጥር አሁን ማሳወቅ አንችልም። የጸጥታ ኃይሎቻችን አጣርተው ነጻ የሆኑትን ይለቃሉ፣ ሌሎች በግድያው የተሳተፉ ደግሞ በሕግ አግባብ ይጠየቃሉ።
የቦረና ዞን አስተዳዳሪ አቶ ጉዮ ገልገሎ እንዲሁም የአሬሮ ወረዳ ነዋሪዎች ከቅዳሜው ግድያ በኋላ የአካባቢው ሰላም በቦታው መመለሱን ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሙ ዳዊት ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወደ ሐረር ያሻግረናል። በሐረሪ ክልል የሚገኝ የማህበረሰብ ትምህርት ተቋም በይዞታው ውስጥ በሚፈጸሙ ህገወጥ የመሬት ወረራ እርምጃዎች ወይም ድርጊቶች የተነሳ የመማር ማስተማር ስራ መጀመር አልቻልኩም ይላል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በህገወጥ መንገድ መሬት ወረራው እየተቸገርኩ ነው ብላለች። የክልሉ ጸጥታ ምክር ቤት ችግሮቹን ለመፍታት ዝርዝር መርሃ ግብር አውጥቼ እየተንቀሳቀስኩ ነው ሲልም ገልጧል። አዲስ ቸኮል ዝርዝሩን ይዟል።
የአብዳል ትምህርት ተቋም ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ተቋሙ የመሬት ይዞታ ላይ የተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎች የሀገሪቱ ትምህርት ቤቶች መስከረም 12 ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። ሃይማኖታዊም ጭምር በመሆኑ በውስጡ መስጂድ፣ ክሊኒክ፣ የካልሲ፣ የብሎኬትና የሚጣ ፋብሪካዎች ያሉት ተቋሙ ካለፈው ዓመት ጀምሮ በህጋዊ ይዞታው ላይ የተካሄዱ ያሉት ህገወጥ ግንባታዎችና መሰል ጥፋቶች ችግር እየፈጠሩብኝ ነው ብሏል። የተቋሙ ርዕሰ መምህር አቶ ሙራድ አብዲ ሀቢብ እንዲህ ይላሉ።
ይህንን የመጣውን ለውጥ በመልካም ጎን ከመቀበል ይልቅ ይህንን ተጠግቶ የተለያዩ ጥፋቶችን ለመፈጸም እንቅስቃሴ ሲደረጉ ቆይቷል። በዚህም በህጋዊ ይዞታው ላይ የሚገኙትን ብሎኬቶች ከ700 ሜትር በላይ ያሉትን ብሎኬቶች በማፈራረስ ህገወጥ የቤት ግንባታዎችን በግቢ ውስጥ ሲያከናውኑ ቆይቷል። አሁንም እየተከናወነ ነው የሚገኘው። ከዚህ በተጨማሪ ደግሞ በመስጊዱ ፊት ለፊት የሚገኙትን ዛፎች በመቆራረጥ የተለያዩ ሱቆችን እንገነባለን በሚል ከኛ እውቅና ውጭ እንቅስቃሴዎች እየተደረጉ ነው የሚገኙት።
ምን ያህል ህገወጥ ቤቶች ይሆናሉ የተገነቡት?
በግቢ ውስጥ 53 የህገወጥ የመኖሪያ ቤቶች ተገንብተዋል። ኦልሬዲ ተማሪዎች አሉ። ተማሪዎች የመጸዳጃ ቤት መጠቀም አይችሉም። ምክንያቱም የተሰራው ቤትና የተማሪዎች መጸዳጃ ቤት አጠገብ ላጠገብ ነው። የጋራ መጠቀሚያ ቦታ አድርጎታል ሽንት ቤቱ። በግቢ ውስጥ ቤቶች የተሰሩበት የስፖርት ቦታ አለ። ሙሉ ለሙሉ ስፖርት ባለፈው 2011 ትምህርት ዘመን ላይ ምንም አይነት የስፖርት ትምህርት ወይም ስፖርት ምስካሪ ሳይደረግ አመቱ አልቋል። በተጨማሪም ትንኮሳዎች አሉ። ጾታዊ ትንኮሳዎችም በተለያዩ ጊዜ ያጋጥመናል። መምህራኖች በነፃነት ገብቶ የማስተማር እንትን አልነበራቸውም። በተጨማሪ ደግሞ የተለያዩ ዛቻዎች፣ ማስፈራሪያዎችም በአመራሩና በተለያዩ አካላቶች ሲደርሱ ነበሩ። በግቢ ውስጥ ከብቶቻቸው ግቢ ውስጥ ነው የሚውሉት። ይሄ ሁላ ችግሮች ያሉበት የ2012 የትምህርት ዘመንን እንደውም ያለ ትምህርት ቤት ቦርድና ትምህርት ቤት አመራር ሀገር አቀፍ ደረጃ መስከረም 12 በይፋ ትምህርት ተጀምሯል፣ እኛ ጋር አልጀመርም። መፍትሄ እስካላገኘ ድረስ ደግሞ ትምህርት የመቀጠል አዝማማ ላይ ኢኒሽቲቭ አይገኝም ማለት ነው።
ተቋሙ አሁን ባለበት ሁኔታ የመማር ማስተማር ሂደቱን መቀጠል እንዳልቻለ ከወላጆችና ከከተማ ነዋሪዎች ጋር ሊያካሄድ የነበረው ስብሰባም እንደተከለከለ ተናግረዋል። በተመሳሳይ በሐረር ከተማ የሚገኙት የስላሴ ሚካኤልና ጊዮርጊስ አብያተ ክርስቲያናት ይዞታዎችን በህገወጥ መሬት ወረራ እየተያዙ መሆናቸውን ቤተ ክርስቲያኑ አስታውቃለች። የሐረር መካነ ስላሴ ካቴድራልና የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪና በቤተ ክርስቲያኗ የተፈጠረውን ህገወጥ የመሬት ወረራ ችግር ለመፍታት የተቋቋመ ኮሚቴ ሰብሳቢ የሆኑት መላከ ሰላም ጥበቡ መላኩ በሶስቷ ቤተ ክርስቲያናት አሉ ያሏቸውን የመሬት ወረራ ችግሮች እንዲህ ያስረዳሉ።
አንደኛ በዚህ በእኛ በመካነ ስላሴ ካቴድራል ስር የሚተዳደር በደርግ ጊዜ ያው ተወርሶ ስራ የምንጠቀምበት በተለምዶ እንቁላል ቤት ተብሎ የሚጠራለ እስካሁን ድረስ ያው ኪራዩን ቤተክርስቲያን እየተጠቀመችበት ነው ያለችው። አሁን በዚህ ሰሞን ግን የተደረገው ምንድን ነው? ያው ወጣቶች ተሰባስበው የሆነ አካል ሰጥቶናል በማለት ሂደው ዝንው እየሰሩበት ነው ያሉት። ለሚመለከተው አካላት ሁሉ አታውቀናል። እንግዲህ ሰሞኑን ከተቋቋመው ግብረ ኃይል ያው በአጭር ጊዜ ውስጥ የሆነ መልስ ታገኛላችሁ የሚል ነገር ነው። እነሱ ግን በአንድ ሳምንት ውስጥ ቦታውን ወረው ቆርቆሮ ምናምን ሁሉ መጥተውበታል።
ቦታው በባዶ ቦታ ነበር ወይስ ህንጻ ነው የነበረው? እንቁላል ቤት
ያለ ህንጻ አለው። ከህንጻው ፊት ለፊት ባዶ ቦታ አለ። ከህንጻው ፊት ለፊት ማለት ቦታው ካርታ ያለው ነው። አሁን ምንድን ነው ሰሞኑ ባለው በዚህ በአቦከር ጊዮርጊስ ቤተክርስቲያን አካባቢ እንደዚሁ የመቃብር ቤት እያፈረሱ ወረዳዎችም አሉ። አንዳንድ በዚሁም በሚካኤል ቤተክርስቲያን እንደዚሁ የመቃብር ቤቶች አሉ። አሁን እነሱ እያሉ ያሉ ጠብቁ፣ በአጭር ጊዜ እናስተካክላለን ምናምን የሚል ነገር ነው። የመሬት ወረዳው አለበሰብ። ይሄ አሁን እንቁላል ቤቱ ያልኩት በዚህ ሳምንት ውስጥ የተፈጠረ ነው። ያቦከሩ እና የሚካኤሉ ያው ቆይቷል፣ ግን አሁን ደግሞ ያው በአዲስ መልክ እየተጠናከረ ነው እየቀጠለ ያለው።
ኮማንደር አብዲ አብራሂም የሀረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክቶሬት ዳይሬክተር፣ በአሁኑ ሰዓት ህገወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ ዝርዝር መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ።
ከለውጡ ጋር ተያይዞ የመጡ ነገሮች አሉ። ደረጃ በደረጃ ችግሮችን እየፈታን ይህ ያለንበት ሁኔታ አለ። እንደገና ፖሊሳችን ምን ደረጃ ላይ እንደነበረ የዛሬ 6 እና 5 ወር አካባቢ ምን ላይ እንደነበረ ታውቃለህ። አዲሱ ወስደን ከመጣን በኋላ ሁኔታዎችን ቆም ብለን ፖሊስን ውስጣችንን እያጠራን ነገሮችን እያስተካከልን የመጣንበት እና ፖሊስ አሁን ወደ ስራ የገባበት ሁኔታ ነው ያለው። ህግን ለማስከበር ደግሞ እየተጠቀምን ያለናቸው መንገዶች አሉ። አሁን አንዳንድ እንግዲህ ያው ለውጡን ተከትሎ ችግር እየፈጠሩ ያሉበት ሁኔታ አለ። እነሱን ደግሞ የማጥራትና የማሳመን ወይ ወደ መልካምነት የመመለስ ሰላማዊነት የመመለስ እና ህዝብ እያወያየን መመለስ ያለባቸውን ነገሮች እየመለስን እየሄድንበት ያለንበት ሁኔታ አለ። በእቅዱ ላይ አፈጻጸሞች ስኬጁል ወጥቶላቸው ከሃይማኖት አባቶች ጋር ውይይት ጀምሮ እስከ ህብረተሰቡ ድረስ ወርዶ ይሄ ነገር በትክክል ወደ ነበረበት መለስ ከማድረግ አኳያ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እነኚህ ስራዎች ያው በቀጣይነት እየታዩ የደረስንበትን ሪፖርት እያደረግን እየተገናኘን እየተወያየን የምንሄድበት ይሆናል።
በአብዳል ትምህርት ቤት የተጠራው ህዝባዊ ስብሰባም የተሰረዘው የመሰብሰብ ነጻነታቸውን ለመንፈግ ሳይሆን ከስብሰባው በፊት ባጭር ጊዜ ውስጥ ለችግሩ መፍትሄ ሊሰጥ በሚችልበት ሁኔታ ላይ በጋራ ተመካክሮ ለመስራት በመስማማታችን ነው ብለዋል። ሐረሪ ክልል ባለፈው ዓመት የግለሰቦች ኮንዶሚኒየም ቤትን በመስበር ገብቶ የመኖር ከካሳ ጋር በተያያዘ የውሃ መስመሮችን የመዝጋት ነዳጅና መሰረታዊ ፍጆታ እቃዎች ከህጋዊ ይልቅ በህገወጥ መንገድ መገኘት በተደጋጋሚ ቅሬታ ሲቀርብባቸው የነበሩ ችግሮች ናቸው። ክልሉና የፌዴራል ሰላም ሚኒስቴር በወሰኑት መሰረት የክልሉ ፖሊስ የሁለት ወር ስልጠና እንዲወስድ ተደርጎም ነበር። ይህን ተከትሎም አብዛኞቹ ችግሮች ቀስ በቀስ የተቀረፉ ሲሆን አሁንም ግን ከመልካም አሰራር አንጻር የሚነሱ ችግሮች አልቀሩም። ክልሉ እስካሁን የ2012 በጀቱን አለማጽደቁንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ወስደናል። በምዕራብ ወለጋ ጊምቢ ከተማ በጎ ፈቃደኛ ወጣቶች ለ300 ተማሪዎች ደብተርና እስክሪብቶ እንዲሁም የደንብ ልብስ መርዳታቸውን የብርመና ሕጻናት አረጋውያን በጎ አድራጎት አስተባባሪ ለአሜሪካ ድምፅ ገልጠዋል። ወጣቶቹ በከተማው ለሚኖሩ 4 አቅመ ደካማ አረጋውያንም የሚኖሩበትን ቤት በመገንባት ላይ መሆናቸው ተገልጧል። ድጋፉ ከተደረገላቸው መካከል ቃላቸውን ለአሜሪካ ድምፅ የሰጡ ወጣቶች ለወገን አለኝታ በመሆናቸው ሊመሰገኑ ይገባቸዋል ብለዋቸዋል። ናኮር መልካ ተጨማሪ አለው።
የቢርመና አረጋውያንና ሕጻናት በጎ አድራጎት ማህበር ሰብሳቢ ዶክተር ገመዳ ፈቃዱ የማህበሩን ዓላማ እንዲያስረዳሉ።
ዋና ዓላማው አቅመ ደካማ እናቶችና አባቶች ወይም አረጋውያን እንዲሁም አባትና እናት የሌላቸው አቅመ ደካማ የሆኑ ሕጻናትን ለመደገፍ ቁሳቁስን በማሟላት እንድም ተማሪ ደብተርና የትምህርት ቁሳቁስ በማጣት ከትምህርት እንዳስተዋግር የተቻለን ያህል ማህበር ብንመሰረት ቀጣይነት ያለው ድጋፍ ልንሰጥ እንችላለን በሚል እምነት ነው ይህንን ማህበር ያቋቋምን ማለት ነው። የተለያዩ ስራዎች ነው የሚሰራው። የትምህርት ቁሳቁስ ደግሞ እናሟላ።
ማህበሩ ለ2012 ዓ.ም ትምህርት ዘመን ለ300 ተማሪዎች የትምህርት ቁሳቁሶችን ማሟላቱን ገልጸዋል። ለ4 የጊምቢ ከተማ አረጋውያንም ከከተማ ወጣቶች ጋር በመተባበር የመኖሪያ ቤት እየገነቡ መሆናቸውን ተናግረዋል። ቤታቸው ከተገነባላቸው መካከል ወይዘሮ ዘነቡ ባይሳ ተከታዩን ብለዋል። 5 ልጆችን ያለ አባት አስተዳድራለሁ። በሽተኛ ከመሆን የተነሳ በጣም ስቸገር ነበር። ቤቱ ፈርሶብኝ ዝናብ እያስገባ ነበር። የቀበሌ ስራ ኃላፊዎች ጋር ሲሄድም ምንም መልስ አልሰጡኝም ነበር። ብርምና የተባለው ማህበር ቤቴን ሰርቶ ልጆቼንም ከዝናብ ታድጎልኛል። በጣም አመሰግናለሁ። በጣም ደስ ብሎኛል። ወጣቶቹ ለወገን አለኝታ በመሆናቸውም ሊመሰገኑ ይገባል ብለዋል ወይዘሮ ዘነቡ። ማህበሩ የትምህርት ቁሳቁስ እንዳሟላለት የሚናገረው ተማሪለት አሌንጮ ድጋፉ በትምህርቱ እንዲጎብዝ እንዳነሳሳው አጫውቶኝ መልእክትም አስተላልፏል። ከአራተኛ ወደ 5ኛ ክፍል ነው ያለፍኩት። ቤተሰቦቼ ደብተርም ሆነ ደንብ ልብስ ሊገዙልኝ ባለመቻላቸው ይህ ብርምና የተባለ ድርጅት ነው ይገዛልኝ። ይህ ደግሞ በትምህርቴ እንድበረታና ጥሩ ውጤት እንዳመጣም ይረዳኛል። እኔም ሳድግና ትልቅ ቦታ ስደርስ የተቸገሩትን እረዳለሁ። የትምህርት ቁሳቁስ ብቻ ማሟላት በቂ አይደለም። ተማሪዎቹ በስነ ምግባር ታንጸው እንዲያድጉና ሀገራቸውንና ሕዝባቸውን የሚወዱ እንዲሆኑም ያቀናው አለ ሲሉ ዶክተር ገመዳ ተናግረዋል።
ቀጥሎ ቲቶራል እንሰጣለን። የአካዳሚክ ቲቶራል ብቻ ሳይሆን በስነ ምግባር የታነጸ ሀገሩን የሚወድ ሕዝቡን የሚወድ ታላቁን የሚያከብር ባህሉን የሚያከብር ወጉን የሚያከብር ታዛዥ የሆነ ትረገሜ ልጅ እንዳይሆን ሁሉም ጋር ምርቀት እንዲያገኝ ሲንቀሳቀስ ትምህርት ቤት ውስጥ ሲሆን በአካባቢ ውስጥ ሲንቀሳቀስ አስፈላጊውን ስነ ምግባር እንዲያገኝ ባለፈው መት ስንሰራ በሚቀጥለው መት ደግሞ በጣም ጠንከር አድርገን የምንሰራው በዚህ ላይ ነው። የእኛ ማህበር ፓብሊክ ላይብረሪ ይሰራል። የጊምቢ አካባቢ ተወላጆች በአሜሪካ ሀገር የሚገኙ ጊምቢ ግራንድ ዲቨሎፕመንት አሶሲሽን የሚል ማህበር መስርቶ ላይብረሪ ከኛ ጋር ለመስራት ተስማምተናል።
አረጋውያንንም እንደምትረዱ ሰምቻለሁ እና እነዚህ አረጋውያን የተረጂነትን መንፈስ አዳብረው ሁሌ ድጋፍ ወይም እርዳት እንዳይጠብቁ ከማድረግ አንጻር ለምሳሌ የስራ እድል ከመፍጠር መንቀሳቀሻ ገንዘብ በመስጠት ወይም በሌላም መንገድ ሊሆን ይችላል የታሰበ ነገር አለ በእናንተ ማህበር?
እስካሁን የተለየ ድጋፍ በብር ድጋፍ የሰራን ነገር የለም። ግን ይህ ማህበራችን አላማ ምንድን ነው? በርሰርስመንት ከመንሰት ለምሳሌ አቅመ ደካማ የሆኑና ዲንም አቅመ ደካማ የሆኑ አባት መስራት የሚችሉት እስራኤልን ፈጥራቸዋለን። እነሱ ደግሞ ተመልሶ ሌላውን ሰው እንዲረዱ ተማሪዎችን ሁሌ በየአመቱ ትርና እርሳስ እንዲገዛላቸው የሚፈልጉ ሳይሆን አሁን ያቀነው ምንድን ነው? ቢያንስ ጫማ መጥረግ የሚችሉ ጫማ የምጠርጉበት ሁኔታ እናመቻቻለን። ወይ ሰው ቤት ተቀጥሮ ካፌዎች ተቀጥሮ እየሰሩ እንዲማሩ እናመቻቻለን። ይህ የተረጅነት መንፈስ ለመቅረፍ በጣም ጥሩ ተምሳሌ ይሆናል ብዬ አምናለሁ።
ትምህርት ሲጀመርም ከወለጋ ዩኒቨርሲቲና በከተማው ከሚገኙ መምህራን ጋር በመተባበር ለተማሪዎቹ ተጨማሪ ትምህርት ለመስጠት እየተዘጋጁ መሆናቸውንም አስተባባሪው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ31 መሆኑን ያመለክታል። የዜማ ምርጫው ጀምሯል። ቆንጅት፣ ግሩም ዜማ ነው የመረጠልን ንጉሱ።
በጣም ግሩም ነው። ሂሩት በቀለ
ሂሩት በቀለ ቆየት ያለ ስልት እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በአህዱ ራዲዮም በኤፍኤም 94.3 የሚተላለፈውን ስርጭታችንን ነው። ሁለተኛውን አጋማሽ ቀደም ባለ ሙዚቃ ጀምረናል። አስተናጋጆች አሉላ ከበደና
ቆንጅት ታየነን። ወደሚቀድመው ቅንብር እናልፋለን። የረቡዕ ኢትዮጵያውያን በአሜሪካ ነው። አሁን በመግቢያው ሙዚቃም እንደምትረዱት በሎስ አንጀለስ ከተማ የሚገኘው የኦሮሞ ማህበረሰብ ማዕከል ያዘጋጀው የኢሬቻ በዓል ለስድስተኛ ጊዜ ባለፈው ቅዳሜ ተከብሯል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሏል።
ኢሬቻ በዓል በኦሮሞ ሕዝብ ዘንድ ከጨለማ ወደ ብርሃን ላሻገረ አምላክ የሚሰጥ የክብር ዋጋ ነው። ከበረዶ ከጎርፍና ከውርጭ በሰላም አልፈው ክረምቱ የሚነጋበት ጊዜ በመሆኑ አምላካቸውን ሰብሰብ ብለው ያመሰግናሉ። ኢሬቻ ማለት ለተከበረ ነገር የሚከፈል ዋጋ ማለት ሲሆን፣ ሳር ደግሞ በኦሮሞ ባህልና እሴት መሰረት እርጥበቱ ሕይወትን የሚያሳይ ከፍተኛ ክብር የሚሰጠው ነው። ባሳለፍነው ቅዳሜ በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ የኦሮሞ ተወላጆች በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት ለስድስተኛ ጊዜ የኢሬቻ በዓል በድምቀት አክብሯል። ኬንዝ ሃንዝ ፓርክ በተካሄደው የዘንድሮ የ2012 ዓ.ም የኢሬቻ በዓል ላይም ሽማግሌዎች በመረቃ ወጣቶች በዘፈንና በጭፈራ ባህላዊ አልባሳትን በመልበስ እርጥብ ሳርና አዲያባ በመያዝ ፈጣሪን እንለምናለን ኦያ ማሪዮ በማለት ወደ ወንዝ በመወረድ ፈጣሪያቸውን አመስግነዋል። የመስቀል በዓል ባለፈ በመጀመሪያው እሁድ ለፈጣሪ ምስጋና በማቅረብ የሚከበረው የኢሬቻ በዓል በዚህ በሎስ አንጀለስ ከተማ በኦሮሞ ተወላጆች ዘንድም ባህላዊ ስርዓቱን በተጠበቀ መንገድ አክብሯል። ከበዓሉ ተሳታፊዎች መካከል አንዳንዶችን ማነጋግረናል። ከሀገር ቤት የሚከበረው የኢሬቻ በዓል የሚተናነስ አይደለም ባይናቸው።
ስሜ መንግሻ ቢሳ ባላል። ባህሉ በጣም ደስ የሚል ነው። ይሄ አሁን ስድስተኛ ጊዜያችን ማክበራችን ነው በዚህ ሎስ አንጀለስ ውስጥ እና አሁን እዚህ እንደዚህ ስናከብር ሀገር ቤት እንዳለን መስማማን። በሚቀጥለው ሳምንት በአዲስ አበባ ወደ 12 ሚሊዮን ህዝብ እየተጠበቀ ነው እና በጣም ደስ የሚል ነው። እሱንም ለማየት የጓጓን ነው እና በጣም ደስ ይላል። በአምስቱ በር አዲስ አበባ ይገባል ህዝቡ እየተባለ ነው የተወራው በሚዲያ ላይ። አሁን እዚህ እንደምታዩ ምግብ ተሰርቶ ሴቶቹ ደግሶ ወንዶቹም እንደዚሁ በቃ እየጨፈርን አሁን እንደዚህ ያሳለፍን ነው። አሁን ቀኑ ከመድረሱ በፊት እኛ እያማማቅ ነው ማለት ነው።
ስሜ አስፋው ደግፌ ይባላል።
አስፋው፣ በዓሉ እንዴት እያከበርክ ነው?
በዓሉ በእውነቱ በጣም ደስ የሚል ነው። እኛ እኔ በተለይ ያሳደገኝ የኦሮሞ ባህል ትልቁ ባህል ቢኖር መስቀልን ነው። ከልጅነት የጀምሮ ማክበር ያደግኩበት ስለዚህ ብዙ ትንሳ አለ ከቤተሰብ ጀምሮ ከድሮ ጀምሮ እና አሁንም ስድስት ዓመታችን ነው እንግዲህ ስናከም በጣም ጥሩ እየተካሄደ ነው። እኛ ደስ ብሎ ነው ያከበር ነው።
ስሜ ታደሰ ለቸው እባላለሁ። አሁን የምንገኘው የኢሬቻ በዓል በሎስ አንጀለስ ከተማ ነው። ይህን በዓል በጉጉት ነበር የምንጠብቀው። በየአመቱ እዚህ በሎስ አንጀለስ እና አካባቢ ያለው ኦሮሞ ማህበረሰብ የምናከብረው ነው። እንግዲህ በዓል አከባበራችን ከኦሮሚያ የሚተናነስ አይደለም። ሁሉም ነገር ሞልቷል። በህንድ ኦሮሚያ የሚከበረው ሁሉም ነገር በዓል መጠበቀ ነው። ስለዚህ በጣም ደስተኛ ነኝ። እንኳን አደረሰን።
ቢፍቱ እባላለሁ። እንኳንም ለኢሬቻ በዓል በሰላም በጤና አደረሰን። እግዚአብሔር ለዛሬ ቀን ስላደረሰን የምስጋና ቀን ነው። የኦሮሞ ታንክስ ጊቪንግ ቀን እያከበርን ነው በሎስ አንጀለስ ከተማ። በጣም ደስ በሚል ሁኔታ ብዙ ነው በሚያምር ውብ በሆነ ልብስ አምሮብን ሁላችንም ተሰብስበን እያከበርን ነው። የሚጣፍጥ የተለያየ ባህል ምግብ በልተን እየተጫወትን ነው።
አሜሪካ ድምፅ ሬዲዮ፣ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውን እናመሰግናለን። አድማጮች፣ ተከታዩ ሳምንታዊ ቅንብር ዲሞክራሲ በተግባር ዲሞክራሲ በተግባር ለምሽቱ ሁለት ቅንብሮችን ይዟል። በምዕራብ ወለጋ አይራ ወረዳ ሰሞኑን በማህበራዊ መገናኛ ብዙሃን አሰቃቂ ጥቃት የተፈጸመበት ሰው ምስል ሲታይ መቆየቱንና የዚህ ሰው ወንድም ምናኝ ያለው ግለሰብ ወጣቱ በጸጥታ ኃይሎች የደረሰበት ጥቃት ነው ያሉትን ለአሜሪካ ድምፅ ገልጠዋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ይላል። ሙክታር ጀማል ዝርዝሩን ይዟል።
ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየ ነው የሚናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምፅ ተናግረዋል።
ሙሳልኩ መካንዛ ይገመሱ ጋሩም ሳጀደማ ጉያሮቢ ደርቢያል ከን ከምሰት በሪው ሄዳቸ ተሞቱማ ዲኒ ቀበሜ ከራረት ሬበማ ቱላሬ በከራረ ገንደሻ ማልጀቻ ተበቻ ዘረዋ ጅረ ፖሊሲ ትኬሰኒ
ስሙ ገምቹ ጋሩምሳ ይባላል። ባለፈው ሮብ ምሽት ለሐሙስ አጥቢያ በመንግስት ታጣቂዎች ተይዞ መንገላ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ 12 ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው።
ማጭማተለ ገነመሳቲያ ቁጥ ተገረ ያመጣት ዞር ባቦት ቢባን ጌትኔ
እኛ ሬሳውን ያገኘነው አርብ ዕለት ወደ 4 ሰዓት ገደማ ነው። እስከ 7 ሰዓት ሬሳውን ወደ አከባቢያችን አደረስን። ወደ 10 ሰዓት ገደማ የቀብር ስነ ስርዓቱ ተፈጸመ። ይህንን ነገር ያደረጉት እንደሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአከባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአከባቢው ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት። በተለይ የቀበሌ ሚኒሻዎች ነው ያሉት። የገመቹ ወንድም በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየትን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በሕግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምፅ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለ ነው የሚያነሱት።
አና ይላከዘቲ ከንታይ አኪቲ ፖሊስ ይዘለቱን ታኔ ነሚ አማ አኪቲ ፖሊስ ጎረንኩኒ ነማባዬ ላኪሳያ ነመረቲ ተርካንቲ ገራገራ ብረቻ ቱሬስ
ባይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደ ማንኛውም ሰው ተለቆ ነፃ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል።
ንጉን ቃመነ ገኛር ካበው ያሊ ጎዴ ተርካንፊና ከተሳረቱ ብረታኔ ካቡራፍዱ ያላሙቲ ካኒ ልቡን ሳደርብ
አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እድል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ።
ጫካት ጌሴ ጅሩ ጫካን ስንሞ ጫካ እዶ ሸከሙዳ እዶ ሁምኒ የቴ ጅሩ መኪና ትሉ ካሱ ቃመ ነገኛ ጌሳ ጅሩዳ ናኑ ሰነገዬ ቁነንቲ ጀራ ወጅዋን ቀቡ
እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከነሱ ጋር ቀድሞኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበረ። ከማስቸገሩ የተነሳ እርምጃ ተወሰደበት። ከዛ ነፍሱ ሊያልፍ ችሏል።
ቀበሜ ቀበሜ ቱዋና አከጀለገሉ ከያለሜ አከተሳጋ ነሚሞ ልቡን ሳንደርባ ከናፊ ልቡን ሳደርቡ ደንደያችሁ።
የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለሕግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለሕግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሁለተኛው የዲሞክራሲ በተግባር ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። በደቡብ ክልል የዞን መበተንን ጨምሮ የመዋቅር ለውጥ ባስከተለው ሁኔታ ችግር ላይ ወደቅን ይላሉ በርካታ ሰራተኞች። ዮናታን ዘብዴዎስ ዝርዝሩን ይዟል።
ቀደም ብሎ ኮንሶ ዞኑ መውጣቱን ተከትሎ በእንጥልጥል የቆዩት ቀሪዎቹ አራት ወረዳዎችም ከስምንት ዓመታት በፊት ወደ ነበሩበት መዋቅር ዝቅ ብሎ በልዩ ወረዳነት እንዲደራጁ የክልሉ መንግስት ውሳኔ ማስተላለፉን ተከትሎ ነው ዞኑ ሙሉ በሙሉ ፈረሰ ተበተነ የተባለው። ከዞኑ ጋር አብሮ የተበተኑ ሰራተኞችም ለችግር መጋለጣቸውን በመናገር ላይ ይገኛሉ። አቶ ደምሴ ደጀኔ የሰገን ዞን መፍረሱን ተከትሎ ለእንግልት መዳረጋቸውን ተናግሯል። ትመደባላችሁ ተብለን የት መስራት እንደምንፈልግ ቅጥ ብንሞላም ገብራዊ አልሆንም ብሏል። እስካሁንም የይምሰል እንጂ ተጨባጭ የተሰራ ስራ የለም ሲሉ ቅሬታቸውን ያቀርባሉ።
አንደኛ በሞራል ተጎተናል፣ ሁለተኛ ነገር ደግሞ ይቃ ማንሸት ተብሎ የተሰጠ ነገር የለም ባዶ ነን፣ ሶስተኛው ነገር አሁን ደግሞ ሶስተኛ ወራቸውን ደግሞ ሳናገር። ስለዚህ ይሄን ደግሞ ስናቀርብ ክልሉ ምንድን ነው የምለው በተቀመጠው በድርጅት አቅጣጫ ይላል። ፐብሊክ ሰርቪስ እና ሲቪል ሰርቫንት የሚመለከተው ፐብሊክ ሰርቪስ ነው ወይስ ድርጅት ነው ብለን ስንጠይቅ መልሶ ወደዚህ ነው የሚልኩ። እዚህ መሀል ግጫውቱብን። ስለዚህ ከዚህ ጋር የተያያዘ ፐብሊክ ሰርቪስ አለ ለማለት ራሱ በጣም የሚያሳዝን ነገር ነው።
የዞኑ አመራሮችም እንደነሱ ምደባ አጠው የተቸገሩ መሆናቸውን ጠቅሰው ለመንግስት ሰራተኞች መንግስት የሰጠው ያለው ቦታ ዝቅተኛ ስለመሆኑ ይህ በቂ ማሳያ ነውም ብሏል። ለዚህ ችግር ተጋልጠው ለሶስት ወራት የቆዩት ከ600 በላይ ሰራተኞች ሲሆኑ እስካሁን ከነዚህ ውስጥ ይሄ ነው የሚባል መፍትሄ የተሰጠው አካል የለም ነው ያሉትም። ቅሬታ አቅራቢ ሰራተኞች በክልሉ መንግስትም ሆነም በክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴንም ዞን ስመሰርት አላማ የሌለው ተግባር ነበር ሲሉ ይከሳሉ።
መጀመሪያውኑ ይሄን ሲበትን ክልሉ ምን አስቦ እንደበተነ፣ ለሰራተኛው ምን ቅድመ ሁኔታ እንዳመቻቸ፣ በምን ላይ እንደሰራ የማይታወቅ ነገር ስለሆነ ምን እንደሚባል ራሱ በኢትዮጵያ ደረጃ በደቡብ ላይ መንግስት አለ ለማድረግ በጣም ያሳፍረናል።
ቅሬታውን ለቪኦኤ የተናገረው ሌላ የቀድሞ የሰገን አካባቢ ህዝቦች ዞን የፋይናንስና ኢኮኖሚ ልማት መምሪያ ሰራተኛ የሆኑት አቶ መገርሳ ስዩም ራስን ችዬ የሚኖረው ሰውዬ አሁን የቤተሰብ ጥገኛ ሆኛለሁም ብሏል።
ሶስተኛ ወራችን ነው፣ ደሞዝ ሁሉ ምናምን አልተቀበልንም እስካሁን ድረስ ማለት ነው። ዞኑ ፈረስ ተባለ የሲቪል ሰርቫንት ምደባ በተመለከተ ተብሎ ወርዶ ቴክኒክ ኮሚቴ የተባሉት ወርዶ አማራጭ ያለባቸው ወደምትፈልጉበት በፍላጎታቸው መሰረት ሙሉ ተባለ። አራት ሊ ወረዳና አንድ ዞን እና ክልል ጋሞ ዞን ተብሎ ነው ለእኛ የተሰጠው ፎርም ነው። እኔ ከፖለቲካ ጋር ምንም የሚያገናኝ ነገር የለም፣ ሲቪል ሰርቫንት ነኝ በተባለ መሰረት ክልል አሞላ። አሁን ደግሞ ይኸው የአንክራት ነው፣ አስረኛ ቀናት ልንይዝ ነው ያለው። ትራንስፖርት የለን፣ ምን የለን፣ ምክራ ያለ ነው ወይ ምደባ ስጡን የለን።
ከ610 ሰራተኞች ባለፈ አሁን ደግሞ የት እንደሚወድቁ ያላወቁ 79 ሰራተኞች ለችግር መጋለጣቸውን ነው በመናገር ላይ የሚገኙት። ርዕሰ መስተዳድር ቢሮ ጨምሮ ለሚመለከታቸው ለክልሉ የበላይ አካላት ቢያሳውቁም ምላሽ እንዳልተሰጣቸውም ገልጸዋል። አሁንም ቢሆን የሚሰማን አካል ካለ ችግራችን በመረዳት ወደ ስራችን ይመልሱም ሲሉ ተማጽነዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ዳዊት ኃይልም ቢሮቸው የማስተባበር ኃላፊነቱን የተወጣ መሆኑን ተናግሯል። ይሁን እንጂ አራቱ ቀሪ ወረዳዎች የተሰጣቸውን ኃላፊነት በበቂ ሁኔታ አለመወጣታቸውና በእኩል ተቀብሎ መመደብ አለመቻላቸው ችግሩን ውስብስብ አድርጓልም ብሏል።
ከምደባው ጋርና ከደሞዝ ጋር የተያዘ የሚነሳው ችግር ባይዘ ሲሪየስ ችግርም ነው። ከሰብአዊነትም አንጻር ስታየው በአሁኑ ሰዓት ካለው አጠቃላይ ኑሮ ውድነት ጋር ተያይዞ እንኳን የሁለት ወር ደሞዝም እየበላ ኑሮን መቋቋም እየቸገረ ያለበት ሁኔታ እንዳለ ይታወቃል። ስለዚህ እዚህ ላይ ፈጥኖ ማስተካከል ያልተቻለበትን ጉዳይ አሁን በአጭር ጊዜ ውስጥ እነዚህን አካላት ወደ ቦታው መመለስ አለብን በሚል እንቅስቃሴ አድርገናል። በዚህ ሂደት ላይ ሶስቱ ልዩ ወረዳዎች ተገኝተው ንብረትንም የሰው ሀብትንም ድልድል ለማድረግ ወደ ስራ ገብተዋል። ደራሼ ልዩ ወረዳ በንብረትም በሰው ሀብት ድልድል ላይም እንደ ባለቤት መጥቶ ጆይን ስላላደረገ አንዱ ሲሪየስ ክፍተት እዛ ጋ ያለ ነገር ነው።
ከኋላ በተደረገው ጥረት ሰራተኞችን በተለያዩ መዋቅሮች የመመደብ ስራ ተጀምሯልም ብሏል።
በመጀመሪያው ሂደት ላይ ግን ከ610ዎቹ ወዲያውኑ ወደ 300 የሚጠጋውን የኮንሶ ዞን ተቀብሏል። አማሩ ወደ 87ቱን ወስዷል። ቡርጂ ትላንትና እስካሁን 67 ነበር፣ ትላንትና አራት ትቀበላሉ ብሎ አራት ጽፈንላቸዋል። ስለዚህ አሁን ያለው ከሞላ ጎደል የተወሰነ ቁጥር ነው ያለው ማለት። ከዚህ በጣም ትልቅ ሚናም የተጫወተው ቅድም እንደገለጽኩላችሁ የጋሞ ዞን ነው። ክልሉ ይሄን ያህል ከተቸገረ እኛም ማገዝ ይገባናል በሚል መልኩ 79 ሰዎችን ወስደዋል ማለት ነው።
በክልሉ መዋቅር ለመመደብ ፍላጎታቸውን የገለጹ ሰራተኞች በክልሉ ማዕከል ቦታ ስለሌለ መመደብ እንደማይችሉ ገልጸው፣ ነገር ግን የተለያዩ አማራጮች እየተፈለጉ መሆናቸውን ነው አቶ ዳዊት የገለጹት። ደሞዛቸውን ለመክፈል ግን በቅድሚያ የስራ መደብ ሊያገኙ ይገባልም ብሏል። ቢሮው አሁን ሰራተኞቹ ያሉበትን ሁኔታ በመረዳት በአጭር ጊዜ ውስጥ ወደ ስራቸው ለማስገባት ጥረት ማድረጉን ይቀጥላልም ብሏል። ኮንሶን፣ አማሮን፣ ቡርጅን፣ ደራርሽና ለወረዳዎችን አንድ ላይ ይዞ በ2003 ዓ.ም የተመሰረተው የሰገን አካባቢ ህዝቦች ዞን አሁን በክልሉ የሚገኙ ዞኖች 20 ከመድረሳቸው በፊት ነበር የክልሉ 14ኛ ዞን ሆኖ የተመሰረተው። ከ8 ዓመታት በፊት በወቅቱ ከነበሩ ዞኖች በመጨረሻ የተመሰረተው ይኸው ዞን በአጭር ጊዜ ውስጥ የፈረሰ ዞን ሲሆን ግን የመጀመሪያው ሆኗል። ዞኑ ሲመሰረት ዓላማ ያደረገው በአካባቢው የነበረውን የእርስ በርስ ግጭት ማስወገድና በተቀናጀ መንገድ የልማትና የመሰረተ ልማት አውታሮችን ፍላጎት መመለስ ነበር ነው የተባለው። ይሁን እንጂ እምብዛም ግቡን ሳይመታ ነው የፈረሰው ይባላል። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮች አሁን ዮናታን ዘብዲዮስን ለዘገባው እናመሰግናለን። አሁን ሴቶችና ቤተሰብ የዛሬውን ሴቶችና ቤተሰብ መስፍን አራጌ ነው ከደሴ ያዘጋጀልን። እንሆ
ዓለም ከስልጣኔ በተዛመደችበት 21ኛው ክፍለ ዘመን ቴክኖሎጂ የሰው ልጅ ኑሮና አኗኗር ሲያቀል ኢትዮጵያ ውስጥ ጎጂ ለማዳይ ድርጊቶች ዛሬ የሚስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሃን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። ቦርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህፃናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር
ያው ያመለካከክ ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደ ኋላ አላለም። በተለይ ባፋርና በሶማሌ የ2016 ሴሴ ጥናት እንደሚያመለክተው የሴት ልጅ ግርዛት ወደ 97-96% አካባቢ ነው።
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጉ የጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጻኗ ወንድምየው ደፈረ። ከዛ ልጁ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለርሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዲሁ በነፃ ውላ አይወልዱም። ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት የገዛ ዘመዴ ነች። ስትወልድ አይቻት እንዲበዛ በመርፌ ማደንዘጃ አይሁም የለበትም እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ ነው የሚወጣው። ለብቻውን ያስቀመጧት እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት።
በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል።
ሃይማኖታዊ ይዘቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶች ይደረጋሉ፣ ክርክሮቹ አሉበት። ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው እምነት ተቋም ጋር ውይይት የሚካሄድበት ነው።
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው።
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስዶ እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን።
ያለ እድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው።
በእርግጠኝነት ለመናገር ወደ 2.7 ቢሊየን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው። 2.7 ቢሊየንን ለአመታዊ የሀገሪቱ በጀት ብታካፍሉ አመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን 1% ነው። ለአምስት አመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው።
ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስተዋል።
አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾች ልጅ ነው የሚያገቡት። እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህፃናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮር አመራር እነሱ ናቸው።
ያሉት ጥምረቶች ይጠናከሩ፣ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው፣ ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ በተለይ ሚዲያው ደግሞ ትልቅ ሮል ነው።
ለችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ ያደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደመሴ
ያለ እድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። አባቶችም ያው ጋብቻው የሚያፈጻጽሙት የሚያጋቡት የሚያሳርጉትም በአጠቃላይ የቡራኬ ስራ የሚሰሩት በወረዳ ውስጥ ካለው ጎጂ ልማዳዊ ድርጊት ኮሚቴ ጋራ ለጋብቻ የደረሱትን ልጆች ለጋብቻ መድረሳቸውን በሚመለከተው አካል ተመርምረው አልፈዋል ተብለው ማስረጃ ከተሰጠ በኋላ ነው ያ የሃይማኖት አባት ሄዶ በሰርጉ ቤት በጋብቻው ቤት ማለት ነው ጋብቻውን ስነ ስርዓት ለመፈጸም ቡራኬ የሚያደርገው ማለት ነው።
እድሜያቸው ለጋብቻ ያልደረሱ ሴቶችን ጋብቻ እንዳይፈጽሙ መከላከል ብቻ አይደለም፣ ሆን ብሎ ይሄ ይሆን ዘንድ የፈቀደ የሃይማኖት አባት ካለም ተጠያቂ ይሆናል።
ለጋብቻው ማለፍ አለማለፋቸውን ሳያረጋግጥ ቡራኬ ወይም ጸሎት የሚያደርግ የሃይማኖት አባት ካለ በቀጥታ ወረዳው ቤተ ክህነት ስልጣነ ክህነቱን ይይዛል። ከዚያ በኋላ ያው በቀኖና ቤተ ክርስቲያን ተስተካክሎ ነው ስልጣነ ክህነቱን የሚመለስለት።
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን። የመጨረሻው ቅንብር የመቀሌን የንጹህ ውሃ ችግር ያቃልላል የተባለ ፕሮጀክት ከትናንት በስቲያ መጀመሩን ይገልጣል። ይህ የመጠጥ ውሃ ፕሮጀክት በ$9 ቢሊዮን የሚገነባው ከቻይና በተገኘ ብድርና በመንግስትም ወጪ መሆኑን ገልጦ አለም ፍስሐ ተከታዩን አጠናቅረዋል።
ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑን ተገልጸዋል። የግባ የመጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና የኢትዮጵያ የቻይና አምባሳደር ታንጃይ ናቸው። የትግራይ ውሃ ሀብት ቢሮ ኃላፊ አቶ ቴድሮስ ገብረ እግዚአብሔር የግንባታውን ስራ መጀመር አስመልክተው ለታዳሚዎች እንዲህ ብለዋል።
ኣብ ከተማ መቐለ ዝፀንሐ ናይ ማይ ጸገም ንምፍታሕ
በመቀሌ ከተማ የቆየውን የመጠጥ ውሃ ችግር ለመፍታት በአይን ዓለምና ጭንፈረስ አካባቢ ከ23 በላይ ጥልቅ የውሃ ጉድጓዶች ተቆፍረዋል። ለመስኖ ልማት የተገነባው ገረብ ሰገንም ቀን 60 ሺህ ሜትሪክ ኪዩብ ውሃ ፍላጎት ጋር ሲታይ አሁን ያለው ሽፋን 55% ብቻ ነው።
ኢትዮጵያ የቻይና አምባሳደር ታንጃይን የፕሮጀክት ስምምነት የተፈጸመው ጠቅላይ ሚኒስትር አብይ አህመድ ስራ ከጀመሩ ወዲህ በተገባ ስምምነት መሰረት መሆኑን አስታውቀዋል። የክልሉ ረጥን ተናግረዋል።
በከፍተኛ ወጪ የሚገነባው የግባ ንጹህ የመጠጥ ውሃ ግድብ የከተማዋን አካባቢ ህዝብ የመጠጥ ውሃ ችግር ለመፍታት ያስችለን ብለን እናምናለን። ግንባታው የሚከናወነው ከቻይና መንግስት የተገኘ ድጋፍና በረዥም ጊዜ የሚከፈል ብድር ሆኖ በፌደራልና በክልል መንግስታት ትብብር የሚፈጸም ነው። ችግሩን ለመፍታት ላለፉት 2 ዓመታት በተደረገ እልህ አስጨራሽ እንቅስቃሴ ነው ዛሬ ግንባታውን በይፋ ለማስጀመር በቅተናል። በዚህ አጋጣሚ የፌዴሪ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ እና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፕሮጀክቱ እንዲጀመር በመወሰናቸው ምስጋናችንን ይደረሳቸው።
ዶክተር ደብረጽዮን በንግግራቸው ለቻይና መንግስት ያላቸው ምስጋና ገልጠዋል።
የግባ ንጹህ የመጠጥ ውሃ ግድብ ታሪካዊ ፕሮጀክት መሆኑ በኢትዮጵያ ህዝብ በተለይ ደግሞ ከትግራይ ህዝብ የተሰወረ አይደለም። ንጹህ መጠጥ ውሃ ፕሮጀክት ወደ ስራ ለማስገባት ብዙ ተቃውሞ የገጠሙት ቢሆንም ፕሮጀክቱ በዛሬው ዕለት የመሰረት ድንጋይ ማስቀመጥ መቻላችን እጅግ የሚያኮራ ነው። በዚህ አጋጣሚ ለቻይና መንግስትና ህዝብ ያለኝን አድናቆትና ክብር መግለጽ እወዳለሁ። አምባሳደሩ ሲገልጹትም እንደነበረ የቻይና መንግስት በሀገራችን ፖለቲካ ጣልቃ ሳይገባና ቅድመ ሁኔታ ሳያስቀምጥ በተለያዩ የልማት ዘርፎች ከሀገራችን ጋር ከመተባበራቸውን ባሻገር ያላቸውን ቴክኖሎጂ ወደ ኢትዮጵያውያን በማሸጋገር እንደዚህም ኢትዮጵያውያንን ወደ ቻይና ወስደው በማሰልጠን ያላሰለሰ ድጋፍ በማድረግ ላይ ናቸው። ናቸው። የቻይና መንግስትና ህዝብ የመቀለ ከተማ የንጹህ መጠጥ ውሃ ችግር ለመፍታት እያደረገ ላለው ድጋፍ በድጋሚ የላቀ ምስጋናን አቀርባለሁ። ይህ በጎ ተግባር ሌሎች ሀገራችንና የክልላችን ማህበራዊ ችግሮች በመፍታት የሚያግዙ የተለያዩ ልማት ስራዎች እስካሁን እያደረጉ የመጡትን በጎ ተግባር አጠናክረው እንዲቀጥሉበትም አደራ እንላለን።
ለግንባታው በጊዜው መጠናቀቅ የትግራይ ክልላዊ መንግስት የሚችለውን ሁሉ እንደሚያደርግ ቃል ገብተዋል።
ግንባታው ጥራቱ ጠብቆ በተሻለ ፍጥነት ተጠናቆ ህዝቡን የውሃ አቅርቦት ችግር ፈቺ ሆኖ እንዲገኝ በግንባታው ሂደት የሚያጋጥሙ ተግዳሮቶች ለመፍታት የክልሉ መንግስት ተገቢ ክትትልና ድጋፍ እንደሚያደርግ ላረጋግጥላችሁ እወዳለሁ።
የገረብ ግባ የመጠጥ ውሃ ፕሮጀክት ግንባታ ከቻይና መንግስት በብድር የተገኘውን ጨምሮ ከክልሉ መንግስትም ወጪ 9 ሚሊዮን ብር እንደሚፈስበት ተገልጸዋል። የገረብ ግባ ፕሮጀክት 1302 ሜትር ቁመትና 84 ሜትር ከፍታ እንዳለውና ለ700,000 ደርሳል ለሚባለው የመቀሌ ነዋሪዎች የመጠጥ ውሃ አቅርቦት ማሟላት እንደሚችል ይነገራል። የግባ ፕሮጀክት ሲጂቲሲ በሚባለው ኩባንያ የሚከናወን ሲሆን በሶስት ዓመታት ውስጥ እንደሚጠናቀቅ ተገልጸዋል። ለድምፅ የአሜሪካ ሬዲዮ አለም ፍስሐ ከመቀለ።
ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በደህና አደሩ።